የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል? ይያል ያክብሮት ሰላምታችንን እናስቀድማለን። የዛሬ ህዳር 22 2006 ወይንም እንደ አውሮፓ አቆጣጠር የዲሴምበር 1 2013 የኢትዮጵያ አንድነት ሬዲዮን ስርጭት እንደ ተለመደው የተለያዩ ፕሮግራሞችን አካቷል። በቅድሚያ ሞት ወያኔና እኛ በሚል የቀረበ የኢትዮጵያን ግዛዊ ሁኔታ የሚገልጽ ጽሑፍ ይነበባል። በመቀጠልም ከምሽቱ 12 ሰዓት የሳምንቱ ዋና ዋና ዜናዎችን እናስደምጣለን። ከዚያም በመቀጠል የሬዲዮን ሳምንታዊ መልእክት ይነበባል። በመጨረሻም በትናንትናው ዕለት በስቶኮልም በሞረሽ ወያኔ የአማራ ድርጅት ሲቪክ ማህበር ምስረታ ጉባኤ ላይ ከተጋበዙት እንግዶች አንዱና ብርቅዬ የኢትዮጵያ ልጅ አቶ ጌታቸው ረዳ ለጉባኤው ተሳታፊዎች የላኩትን ጽሑፍ ሊመጥን የሚችል ካውዲዮ የተገኘ ቃለ መጠይቅ ትምርታዊ መልእክት ስላለው እናስደምጣለን። በድጋሚ እንኳን በሰላም ቆያችሁን ይያል የዛሬው ፕሮግራም የምንመራው ተኮላ ወርቁና ቴድሮስ በቀለ መሆናችን በመግለጽ ፕሮግራማችን በሚቀጥለው ሙዚቃ እንጀምራለን።
Yeah.
ወያኔና እኛ ከፊሊፖስ ሞት ወያኔና እኛ የግፍ ጽዋው ሞልቶ ፈሶ ሰው መባል በሰው ስብናችን አንሶ ከጥናፍ እስከ አጥናፍ ደማችን ረክሶ ውቅያኖስ ባህሩን ወንዙን አደፍርሶ እዩት ይጣለላል አስፋልቱን አልብሶ ግን እኮ እንኳን ደም ውሃ ፈሶ አይቀርም ይዘገያል እንጂ በሰፈሩት ቁና መሰፈር አይቀርም ዓለም የሚጠፋው ሰይጣናዊ መግባር በሚፈጽሙ ሳይሆን ምንም ሳያደርጉ ቁጭ ብለው በሚመለከቷቸው ሰው ነው አልበርት አንስታይን እናም የምድርን የሰቆቃና የሞት አይነት ሁሉ እያስከፈሉን ኢትዮጵያንና ኢትዮጵያውያንን እያጠፉ ያሉት ወያኔ ሻቢያ ሳውዲ አረቢያ አረቦች ምዕራቡ ዓለም ወይም ሌላ ሳይሆን እኛ ራሳችን ቁጭ ብለን የምንመለከተው ወይም ለታይታ የምንታየው ኢትዮጵያውያኖች ነን እኛ ነን በሃይኛው በሃያ አንደኛው ክፍለ ዘመን ላይ ተቀምጠን ለጎኖቻችን መሆን ያልቻል ነው። እኛንን ለጠባብ መንደርተኞች ሀገራችንን አሳልፈን የሰጠን ትላንትናም ይሁን ዛሬ እውነቱ ይሄው ነው። ይህን እውነት ተቀበለን በተለይም በዚች ወቅት ለህልውናችን ስንል የሚጠይቀውን መስዋዕትነት እስካልከፈልን ድረስ ስቃይና ሰቆቃ እንደ ትላንቱና እንደ ዛሬው ሁሉ ነገም ተባብሶ ይደግማል። አሁን በያዝነው ከቀጠል ትውልድ እየመከነ እኛ ምርስ በርስ ስንጠላለፍ የሚያልፈው ወያኔ የማታልፈውን ኢትዮጵያን ለህልፈት ያበቃታል። ይህ እንዲሆን ደግሞ እንዴት እንፈቅዳለን? ቅድመ ህዝብ ኢትዮጵያውያን አላደረጉትም? እኛም አናደርገውም? ለመሆኑ ከዚህ የበለጠ አሰቃቂና ዘግናኝ ሞት የበለጠ ምን ይሆን የምንጠብቀው? ወይስ ገዢዎቻችንም ከዚህ የባሰ በገዛ ሀገራችን ስለሚፈጽሙብን ነው? ወይስ የሚሞቱትና የምድርን ፍዳ የሚከፍሉት ስደተኞች ስለሆኑ? የሞቱትስ ምን አንጀት ቢቆርጥና እንደ ግርሳት ቢያንገበግብ ወደማይቀርበት ሄዱ? እኛ ግን ቀሪዎች ሀገራችን በወያኔ መዳፍ ውስጥ እስካለች ድረስ ወርቅ ብንጫመት እንቁ ብንለብስ ሰማይ ጠቀስ ህንጻ ብንገነባና ሜዳ ሙሉ የእብነበረድ ቤት ሰርተን ብንኖር በየደቂቃው በየሰዓቱና በየቀኑ እንሞታለን እንቀበራለን። ከሀገር ቤት ጀምሮ እስከ ዓለም ዳርቻ ድረስ በእስር ቤት የሚማቀቁት ያቀመ ደካሞች እንባ የወላጆች ዋይታ በየአውራ ጎዳናው ያሉት ምን ዱባኖች በየአስፋልቱ የሚፈሰው ደም በጎዲፈቻ ስም የተሸጡ የህፃናት ለቅሶ በየባህሩና በየውቃኖሱ ያሳ ነባሪ ቀለብ የሆኑትና የሚሆኑት ወገኖቻችን በየበረሃው አሸዋ ለብሶ የቀረው አጽማቸው እትብቱ ሳይቆረጥ ጣሊያን ጠረፍ ላይ የተገኘው የህፃን ልጅ ሬሳ ይጮሃል ይጣራል ማራናት ይላል። የጮህትና ጥሪ ደግሞ እየበላን እየበላን ያስርበናል እየጠጣን ያስጠማናል እየለበስን ያሳርዘናል እየተኛን ያቃዠናል ሳንሞት ይገለናል። ከዚህ የከፋ ደግሞ ለሰው ልጅ ምንም ነገር የለም። እርግጥ ነው ኑሮማ ይኖራል ኑሮ ከተባለ ህሊና ተሽጦ ለሰጋየዋለ ለወያኔ ያሳልፈን የሰጠነውን መብታችንንና ነጻነታችንን በዚህም ሳቢያ የሚደርስብንን ድህነትና እስራት ውርደትና ንቀት በመሸሽ በባዕድ አገር እናገኘዋለን ማለት የህልም እንጀራ ነው። ሁሉንም የሰቆቃ አይነት አልፈን ከሞት ብተርፍና ቁሳዊው ነገር ቢሳካ እንኳን የመንፈስ ድህነቱና የህሊና ህመሙ እስከ መቃብራችን ይከተናል። ታዲያ እጅግ የሚያሳዝነውና የሚዘገንነው ግፉና ሞቱ የሚደርስባቸው ታግሎ የሚያታግላቸው ያጡና ካህዲዎችና ስግብግቦች በስማቸው የሚነግዱባቸው የዚህ ትውልድ ኢትዮጵያውያን መሆናቸው ነው። ትውልድ የማጥፋቱም አንደኛው ዘዴም ይሄው ነው። በዚህ ሰዓት እንኳን አረቦችና ሌሎችም በሀገራችን ምድር ደረታቸውን ነፍተው ሲራመዱና በመኪናቸው ገፍተውን ሲያልፉ በፍርሃት አንገታችን ደፍተን ወይም እየተጎመጎምን እንጂ የምናልፈው ቀና ብለንም አናያቸው። የጥቂቶች በሆነችው ነገር ግን እትብታችን በተቀበረበት ምድራችን ባዳናት ባዳነት ይስማናል። ሀገሬ ላይ ሆኜ እጅግ አርጎ ከፋኝ ሀገሬን አፈቀኝ በሰው ሀገር ሆኜም እጅግ አርጎ ከፋኝ ሀገሬን አፈቀኝ ሪበይ ሀገሬ ሪበይ ኢትዮጵያ ሀገሬን ንገሪኝ። ወያኔም ሆነ የሌሎቹ የሌት ተቀን መግባራቸውና ምኞታቸው ኢትዮጵያና ኢትዮጵያውያንን ከመድረገጽ ጠፍተው ማየት ነው። ይህ ደግሞ በተለይም ወያኔ ሻቢያ ገና ሲፈጠሩ ጀምሮ በተግባርም አሳይተውናል። አረቦች አይደሉምን ከመራቡ ዓለም ጋራ በመተባበር ወያኔ ሻቢያዎችን ጡጦ ያጠቡ ከዚያ ደረሷቸው ወይስ መጽሐፍ እንደሚለው አይናችን ያየ አናስተውልም ጆሮአችን እየሰማ እናዳምጥም ወይስ ህሊናችን በጋለ ብረት እንደተተኮሰ ሆኖ ደንዝዞ ወይስ ፍርሃት ማን ነበር ፈራን ለማለት እንኳን ፈራን ያለው በተለመደው ቱልቱላቸው በሳውዲ አረቢያ የሚገኙ ህገወጥ ስደተኞች እኮ ነው ያሉን እነሱ በኢትዮጵያ ምድር ህጋዊ ሆነው ከርታታ ወገኖቻችንን ህገወጥ ስደተኞች እያሉ በሚፈሰው ደማቸው ተሳለቁ በሚዘንበው እንባቸው ላይ ገለፈጡ ግን እነሱ ምን ያድርጉ እኛ እንጂ እነሱማ ትግላቸውን ታግለው ዓላማቸውን እየተገበሩ ነው ለመሆኑ በየትኛው መዘኛና በሀገራዊ ፍቅራቸው ነው ለኢትዮጵያውያን እንዲቆሙና እንዲቆረቆሩ የምንጠይቃቸው የኢትዮጵያ መንግስት ነን ስላሉ ታዲያ ማን ብለው ኢትዮጵያን ያፍርሱ ማን ብለው ኢትዮጵያውያንን እንደ አውሬ ያሳድኑ ያድኑ ማን ብለው ኢትዮጵያውያንን ያዋርዱ ኢትዮጵያ መንግስት ነን እያሉ አይደለም እንዴ ከኤርትራ ወገኖቻችን ይለያዩን የኢትዮጵያ መንግስት ነን እያሉ አይደለም እንዴ ያለ ወደብ ያስቀሩን የኢትዮጵያ መንግስት ነን እያሉ አይደለም እንዴ ሱዳንን ለምነው ሀገራችን ቆርሰው ያሰከቡልን የኢትዮጵያ መንግስት ነን እያሉ አይደለም እንዴ በመቶ ሺህ የሚቆጠረው ነው ወገናችን በባድማ ስም የረሸኑልን ወይም ያስረሸኑልን ኢትዮጵያ መንግስት ነን እያሉ አይደለም እንዴ ወገኖቻችንን ከገደል የወረወሩልን የኢትዮጵያ መንግስት ነን እያሉ አይደለም እንዴ እኛ ቁራሽ መሬት የጎጆ መቀለሻና ጥማድ በሬ የምናውልበት ነፍገው ላረቡና እግር ላደረሰ ሁሉ የማዕድና ሀብታችንን ሳይቀር የሚሸበችቡት የኢትዮጵያ መንግስት ነን እያሉ አይደለም እንዴ የሚገሉና የሚያስገድሉን የኢትዮጵያ መንግስት ነን እያሉ አይደለም እንዴ እነሱ የሚዘርፉን አልበቃቸው ብሎ እኛ ጠኔ እየጣለንና እየተሳደዱን ለጠላቶቻችን አሳልፈው የሚሰጡንና የሚያዘርፉን የኢትዮጵያ መንግስት ነን እያሉ አይደለም እንዴ በእስር ቤት ኢትዮጵያውያንን የሚያማቅቁትና የሚገርፉት የኢትዮጵያ መንግስት ነን እያሉ አይደለም እንዴ በቋንቋ በሃይማኖት ከፋፍለው ስብናችን ገፈው የሚጫወቱብን የኢትዮጵያ መንግስት ነን እያሉ አይደለም እንዴ በጣሊያን አገር የግራዚያኒ ሐውልት መሰራቱን ለመቃወም የወጡትን ያሰሩ አሁንስ የሳውዲን ግፍ ለመቃወም የወጡትን ምን ያደረጉ ነው እነዚህን ሰላማዊ ሰልፎች እንኳን ቢፈቅዱ ከሞኞቹ ላይ የለመዱትን ፖለቲካ ይቸረቸርላቸው ነበር ነገር ግን ባንዳነታቸውን ቅጥረኛነታቸው ስለማይፈቅድላቸውና ምንነታቸው ስለሆነ ማንነታቸው ስለሆነ አላደረጉትም አረ ስንቱ አረ ለመሆኑ ያልተነገረ እንጂ ያልሆነው ነገር አለን ግን የትላንትናውንም ሆነ የየቀኑን ግፋቸውንና የሀገር ክህደታቸውን እየረሳን አሁንም እንደሞት ሁሉ እነሱም አዲስ ይሆንብናል ግን ለምን ወይስ ከታሪክና ከትላንትና ከትላንቱ ያለመማርና የመርሳት አባዜ ሞት ሁሌም አዲስ ይመስለናል ወይም ይሆንብናል ይህ ራሱን የቻለ ለሰው ልጅ ያልተፈታ ምስጢርና እንቆቅልሽ ነው ይሁን እንጂ እንዲህ ተቀኝተውለታል እግዚአብሔር በአንድ አገር አይጠረጠርም የከፋው ሰው ሞቶ ደስ ያለው አይቀርም የህዝብ ሌላው ቢቀር ወያኔ ግን ምስጢር አዲስና እንደ ሞት እንቆቅልሽ ሊሆንብን ፈጽሞ ባልተገባ ነበር አንድ ትውልድ ሙሉ የማንነቱንና የኩያ መግባሩን መከር እየሰበሰብን ነውና ያለነው ጥረታችን ድካማችን ግዜያችን ተግባራችንና ሁለንተናችን ህዝቦችን ከውድቀት አትርፎ ኢትዮጵያ የዜጎች ሀገር ማድረግ መሆኑ ቀርቶ እኛ ግን እንደሞተ ሁሉ የወያኔን ምግባሩንና ማንነቱን ትላንትም ናም ሆነ ዛሬ እንደ አዲስ እናወራለታለን እናሶራለታለን እናራግብለታለን እንገረምለታለን እናስገርምለታለን እነሱ እንደሚሉን ውሻዎች እንጫጫሉ ግመሎች ግን ትውልድንና ሀገርን የማጥፋቱን ዓላማችን እንተገብራለን የናንተም ስቃይና ሞት ከሀገር አልፎ በዓለምና በየደረሳችሁበት ሁሉ ይሆናል አንዳዛውንት ረሃቡንና ንቀታቸውን ችለነው ነበር እነሱ ግን ጥጋቡን አልቻሉም አሉ የሚል ፌስቡክ ላይ አይቻለሁ ግን እነሱ እንዲያስሩቡንና እንዲንቁን ማን ፈቀደላቸው መሞት የማይቀረው ወያኔ አሁንም መሞቱ የማይቀረው ወያኔ እስከዚህ ሰዓት ድረስ በሆድ አደራ ሎሌዎችና በሀገሪቱ ጣላቶች እታገዝ አላማውን በቀጥታም ሆነ በተዛዋሪ ይፈጽማል ያስፈጽማል ወያኔ ትላንትና ሆነ ዛሬ ወያኔ ሲደመር ወያኔ ሲቀነስ ወያኔ ሲባዛ ወያኔ ሲካፈል ወያኔ ይሆናል ወያኔ ነው ወያኔ ይሄን አደረገብን ለምን ይሄን አደረገ ሀገር ሸጠ ለዜጎች አይቆረቆርም ትውልድን አጠፋ ወዘተ ይያልን አመታት ሙሉ ማላዘናችንና በጣላቶቻችን በር ደጅ መጥናቱ የበለጠ ለገዮቻችን የልብ ልብ በመስጠት ከእሳት ወደ ረመጡ ቁስሉ ወደማይሽር ውርደት ከተተን እንጂ ያስገኘው ተጨባጭ ውጤት የለም አስገኘም ከተባለ አንድ ስረኛ አስፈትቶ አምስት ማሳሰር ነው ከዚህ ሌላ ከዚህ ላይ መገንዘብ ያለብን የገዮቻችንን ማንነትና እስታዋይነት ማጋለጥና በተገኘው አጋጣሚ ሁሉ በሰላማዊ ሰልፍም ተቃውሞ ተጠናክሮ መቀጠል አለበት ይህን ግን የትግሉ 100ኛ እንደማለት ነው ስለዚህም ያልተቋረጠ ህዝባዊ አመጽና እንቢተኛነት የግድ ይላል ተደጋግሞ እንደተነገረው ይህ ደግሞ ሊሆንና ሊፈጸም የሚገባው ከባህር ማዶ በሚበራሻማ ወይም በሚውለበለብ ሰንደቅ ዓላማ ሳይሆን በሀገር ቤት ውስጥ ብቻ ነው በተለይም በአሁኑ ሰዓት ወያኔ ገፊ ኃይል አጥቶ ነው እንጂ ራሱ በቆፈረው ጉድጓድ እየተሸራንተተ ነው ተቃዋሚ ነን ባዮች በዚህ የመከራችን ዘመን ወደ ተባበረ ኃይል መምጣት የሚያስችላችሁ ነገር ካለ ወያኔናዊነት ወይም ሆድ አደር ሎሌነት ውጪ ሌላ ምክንያት ሊኖር አይችልም ጋዜጠኛ ተመስገን ደሳለኝ በተለመደው ምርጥ ብዕሩ ባለፈው ሳምንት አደባባዩ ምን ያህል ይርቃል በሚል ርዕስ አንድ ጦማር አስነብቦናል እኔ ግን እላለሁ አደባባዩ ምን ያህል አይርቅም ለኛም እንዲያውም እጅግ በጣም ቅርብ ነው አደባባዩ ያለው ልባችን ውስጥ ነውና እናም ያደባባዩ ሰው ያድርገን ፊሊጶስ
la 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 አርማጆቻችን እንደምሰምታችኋል ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። በመጀመሪያ ማረሰ ዜናዎቹ ከሳውዲ አረቢያ ተባረሩትን ወገኖች ወያኔ በየክልሉ እየበተናቸው ነው ተባለ። የኢትዮጵያ ህዝብ አርበኞች ግንባርና የጋምቤላ ህዝብ ነጻነት ንቅናቄ ሰራዊት በወያኔ ሰራዊት ላይ ጥቃት ፈጽሞ ያለው አለ። ወያኔ በመቶ አባንድ መቶ ቢሊዮን ወጪ አዳዲስ ኤሌክትሪክ ኃይል ማመንጫዎችን ለመገንባት እቅድ እንዳለው ገለጸ። በትናንትናው ዕለት በስቶክሆልም የሞሬሽ ወገን ያማራ ድርጅት ማደረጃ መስራታ ጉባኤ ተካሄደ አለ። የዘር ማጥፋት ወንጀል ፈጽሟል ይባሉት የሚዳኘው ድርጅት ICC በእንግሊዝኛ መጠራው የኬንያን ፕሬዝዳንት ወደ ኔዘርላንድ ሄግ እንዲመጡ ጠየቀ። በሁለቱ ሱዳኖች መካከለ ያለው የድንበር ውዝግብ እንዲጠብቅ የተመደበው የጸጥታ አስከባሪ ጦር ባለበት እንዲቆይ ተወሰነ። ዜናዎች በዝርዝር ወያኔ ደላላነት ወደ ሳውዲ አረቢያ ለስራ ከተላኩትና ሌሎችም ጨምሮ ቁጥራቸው 50 ሺህ ያህል የሚደርሱ ኢትዮጵያውያን ወደ አገራቸው እንዲመለሱ መደረጉን ከሰሞኑ አጃንስ ፍራንስ ፕሬስ ከአዲስ አበባ ገልጿል። ከነዚህ ወያኔ ስለት 10 ሺህ ያህሉ ከጉጭ የሚኖሩ ነበሩ የሚል መግለጫም ተሰጥቷል። እስከዛሬ ወደ አገር ተመለሱትን ቁጥር በውል የታወቀ ነገር ባይኖርም ቀስ በቀስ እየወጣ ያለው መረጃ እንደሚገልጸው ከሆነ በጅዳ ብቻ 25000 ኢትዮጵያውያን በሳውዲ ፖሊስ ታስረው እንደቆዩና ተጨማሪ 25000 ከእስር ቤት ውጪ እንዳሉ ለመረዳት ተችሏል። በሌሎች ከተሞችም በመዲናና መካም ቁጥራቸው እጅግ ብዙ የሆኑ ኢትዮጵያውያን እንደሚኖሩና በአጠቃላይ በሳውዲ 80000 ኢትዮጵያውያን በስራ ላይ እንደነበሩ በግምት ላይ ያረፈ መረጃ ቀርቧል። በሌላ በኩል ደግሞ የዚህን ግምት እውነተኛነት የሚያረጋግጠው መረጃ የወያኔ አስተዳደር ሰራተኛ አዋይ ሚኒስቴር መስሪያ ቤት የሆነው ወደ አረብ ዓለም የላካቸው ኢትዮጵያውያን ቁጥር 200000 እንደሚደርስ ይፋ መሆኑ ይታወሳል። ተመላሾቹ በራሳቸው አንደበት እንደገለጹት የደረሰባቸው ግፍና በደል ዘግናኝና በሰሉይ ላይ መድረስ የማይገባው አስቃቂ ጭካኔ ተመላበትን ለምገልጸው እስከዛ ድረስም በስቃይ ላይ የሚገኙ እንዳሉ ማክለው ገልጸዋል። በዚህ በደል ላይ ቲያትር እየሰራ ያለው ወያኔ የተባረሩትን አስተናገድኩ በሚል ትዕቢት ላይ ተመርኩዞ ከሰውኑ አንድ ፌዝ ሰንዝሯል። ወያኔ በህዝብን ባላይ ለማላገስ ሲል በሳውዲዎች ላይ ተገቢ የሆነ እርምጃ ወስዳለሁ የሚል መግለጫም ሰጥቷል። በሌላ በኩል ደግሞ ተበዳዮቹ የሚገባቸውን ካሳ ከሳውዲ የሚያገኙበት ሁኔታ መልስ ሳያገኝ ወደ የክልላቸው እየበተናቸው መሆኑና አቤት ባጣተው ድምጻቸው ታፍኖ እንዲቀር ወያኔ የተልኮ ለማሳካት ቅድመ ዝግጅት እያደረገ ለመሆኑም ከሀገር የደረሰ ዜና አረጋግጧል። የኢትዮጵያ ህዝብ አርበኞች ግንባርና የጋምቤላ ህዝብ ነጻነት ንቅናቄ ሰራዊት በጋራ ወታደራዊ ጥቃት ወያኔ ለመፈጸማቸውን ይፋ አድርገዋል። የጋራ ትግል አስፈላጊ መሆኑን በጽኑ የሚያምኑት የኢትዮጵያ ህዝብ አርበኞች ግንባር እና የጋምቤላ ህዝብ ነጻነት ንቅናቄ በህዳር 13 2006 ዓ.ም ተመረተ በሆመራ ሉግዲ ከቀኑ 10 ሰዓት እስከ ምሽቱ 11 ሰዓት ለ3 ሰዓት ያህል በወሰደው ውጊያ በወያኔ 24ኛ ክፍለ ጦር ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። ከዚህ ቀደም የኢትዮጵያ ህዝብ አርበኞች ግንባር ሰራዊት በ20ኛው ክፍለ ጦር በተመሳሳይ ስፍራ ፍልሚያ ማድረጉም ይታወሳል። በህዳር 13 2006 ዓ.ም ተመረተ የአርበኞች ግንባርና የኦጋዴን ነጻነት ንቅናቄ ሰራዊት ወሰዱ ድንገተኛ ወታደራዊ ጥቃት 66 ገድለው 113 በማቁሰል እንዲሁም ቁጥራቸው የበዛ የጦር መሳሪያዎች ከነሙሉ ትጥቃቸው መማረካቸውን አክለው ገልጸዋል። ሁለቱ ድርጅቶች በጋራ በተለያየ ትግል መስክ ተጋገዙና ተባብረው ቆይተው የግንኙነታቸውን እድገትና ለውጥ የሚያሳይ ወታደራዊ ጥቃትን መፈጸም መቻላቸው የኃይል ጥንካሬ የሰጣቸው መሆኑን አረጋግጠዋል ብለዋል። በራ በኩል ደግሞ የአርበኞች ግንባር የስልጠና ማዕከል ለወራት ያህል ለምልመላ አርበኞች ሲሰጥ የነበረው ወታደራዊና ፖለቲካዊ ስልጠና በህዳር 12 2016 ዓ.ም ተጠናቋል ብሏል። ስልጠናውን የተካፈሉ ምልመላ አርበኞች ከምልመላ አርበኝነት ወደ ሙሉ አርበኛ መሸጋገራቸውን ደስታ የፈጠረላቸው መሆኑን ገልጸው የድርጅቱ የስልጠና ማዕከል ያሰናቃቸው ወታደራዊ ፖለቲካዊ ስልጠና ቀድሞ ከነበራቸው ዕውቀትና የአካል ብቃት አንጻር የተሻለ አቅም የፈጠረላቸው መሆኑን ገልጸዋል። በህዳር 12 2006 ዓ.ም ተረብ ተከናወነ የምልመላ አርበኞች ምረቃ ስነ ስርዓት የአርበኞች ግንባር ከፍተኛ አመራር አባላት ተገኝተው እንኳን ለምረቃው ወደ ተደረሳቸው ካሉ በኋላ በጽናት የኢትዮጵያን ተጠቅሶ የሚያቀርብ ተጋድሎ መፍትሄ ለመሻትና አንድነትና ዲሞክራሲ የተሰፈነባት አገር ለመገንባት በሚደረገው ትግል የሚሰጣቸውን ግዳጅ ለመወጣት ከወዲሁ የስነ ልቦና ዝግጅት እንዲያደርጉ ጠቁመዋል። በስልጠናው የተሻለ ብቃት ላሳዩ ተመራቂዎችና ሴት ተመራቂዎችም ከአመራሩ ማበረታቻ ሽልማት ተቀብለዋል። በዝግጅቱም በዲጂታል መዝሙር ጀምሮ ሞቅ ደመቅ ባለ የጅግኖች ተጋድሎ በሚገልጽ መልኩ በድራማ በስነ ጽሁፍ ቀስቀሽ በሆኑ ዘፈኖች ቀረርቶች በወታደራዊ ሰልፍ ትርኢትና መሳሰሉ ትዕይንቶች ታጅቦ ተከብረዋል ይላል የአርበኞች ግንባር ኮሚኒኬ። የኢትዮጵያ ወያኔ ብልሹ አገዛዝ ባለበት እንዲቀጥል የሚፈልጉና የዛሬ የፖለቲካ ተሟጋቾች ከዓለም አቀፍ የግሎባላይዜሽን መስፋፋት ጋር የጥቅም ሽርክና ካላቸው ውጭ ዜጎች ጋር በመሰበጣጠር አንድ የልማት አውደ ጥናት በሚል ሰሞኑን ከአዲስ አበባ ጉባኤ ማካሄዳቸው ተገለጸ። ጉያተ ኮረው የውያና ገዛዝ መጪው 25 አመቶች አገልግለኛ ብሎ የነደፈው የ25 አመቶች ፕላን በስራ ላይ ስለሚውልበት መሆኑንም ተገልጿል። ውያኔ ከ አቀዳቸው ቁርሽ መካከል ኢትዮጵያ አከባቢውን ኃይል የኤሌክትሪክ ኃይል ማመንጫ ከፋፋይ እንድትወል ማድረግና ሌሎች ሀገሮችም የውያኔ ኢኮኖሚ ጥገኞች እንዲሆኑ ውያኔ ተለመውን ሐሳብ ለውጭ ሀገር ኢንቨስተርስ ለመሸጥ ፕሮግራም ፕሮፓጋንዳ እየተሰራጨ ነው። የውያኔ ኤሌክትሪክ ኃይል ማመንጫ የግድብ ስራ ባለ 100 ቢሊዮን ዶላር ስራ በመጪው 25 አመት የተጠናቀቀ እንዲያልቅ ካለም የፋይናንስ ተቋማት የተወሰነ ይገኛል የሚል ባዶ ተስፋ ያደረገው ፕሮፓጋንዳ አብዛኛውን ግን ከኢትዮጵያ ህዝብ ጉሮሮ የሚንደነጠቁ ነው የተሰላ ለመሆኑ የውያኔ ባለሙያዎች ይፋ አድርገዋል። ከዚህ የውያኔ ዝማ ፕሮፓጋንዳ የተያዘ እጅግ ድህነት የሰፈነባትን ኢትዮጵያን ወደ መካከለኛ ገቢ ምንጭ ካላቸው ሀገሮች ጋር ለማድረስ የውያኔ ቅጅት ራዕይ የሚል ወሬ ዘመቻ እየተሰበከም ነው። የትግል ውያኔ ድርጅቶች፣ ነጋዴዎች፣ ቸርቻሪዎች፣ ጅምላ ሻጮች ተኮናታሪዎች ብድራ በዳሮች ሆኑበትና የፓርቲ ሞኖፖል ኢኮኖሚ ማነቆ ባያዘበት ሀገር በተለይም ሀብት ስርጭት ባለቤትነት በተዛባ ሁኔታ ባንድ ብሔር እጅ በገባበት ሀገር ውስጥና የሀገሪቷን ጥሩ ሀብት ለውጭ ባለሀብቶች ተሽጦ ባለቀበት ሀገር የኢኮኖሚ ልገት መፈክር ከፕሮፓጋንዳ ፍጆት እንደማያልፍም እየተተቸበት ነው። በትናንትናው ዕለት በስዊድን ስቶክሆልም የሞሪሽ ያማራ ድርጅት የመደረጃና የመስረታ ጉባኤ በማድረግ ከኢትዮጵያኖች ጋር ሰፊ ውይይት ተደርጎ ውሏል። በዚህ ሲቪክ ድርጅት ንሰታን በይፋ ለማደብ በተጠራው ስብሰባ ላይ ቁጥራቸው ብዙ ኢትዮጵያውያን ተገኝተዋል። በውይይቱ ላይ የተጋበዙ ዶክተር አሰፋ ነጋሽ ከሆላንድ፣ ዳኛ ከተማ ደሜ ከስዊድን፣ አቶ ጌታቸው ረዳ ከሰሜን አሜሪካ ሲሆኑ አቶ ጌታቸው ረዳ በስራ ምክንያት ከተሳታፊዎቹ ጋር ለመወያየት በተቀለላቸው የስካይፕ ለመገኘት ባለመቻላቸው ለጉባኤ ተሳታፊዎች የላኩ ጽሑፍ ተነቧል። ሶስቱም ተሳታፊዎች ወያኔ አገዛዝ በአማራው ህዝብ ላይ የሚደርሰውን በደልና ግፍ ዙሪያ ሰፊ ትንታኔ ሰጥተውበታል። ዶክተር አሰፋ በጥናቶቻቸውና በመረጃዎቻቸው በመመስረት የወያኔ የቅን በቀና የጥላቻ መርዝ መድኃኒት አጥቶ በኢትዮጵያ አዲስ ቅርጽ ይዞ እየመጣ እንደሆነ ማስረድተዋል። እንደ ዶክተር አሰፋ አገላለጽ አረመኔነትና ጭካኔ የተመላበት አገዛዝ ፍጹም በሆነ ኢኮኖሚ በላይነት የዳለበ በመሆኑ ጉዞው ፋሽስታዊ ስርዓት መገንባት ነው በሚለው አጠቃለውታል። ዳኛ ከተማ ደሜ በኩላቸው የያኔ ዓላማ በዋነኝነት አማራውና ኦሮሞን በማጋጨት ስልጣኑን በእጁ ለማቆየት የሚጠቀምበት ዋነኛ ዘዴ ነውና በተለይም ሁለቱ ህብረተሰቦች ከዚህ አደጋ ራሳቸውን ጠብቀው ኢትዮጵያን የማዳን ኃላፊነት አለባቸው ብለዋል። አቶ ጌታቸው ረዳ በኩላቸው በላኩት መልእክት ላይ በዚህ ጉባኤ ለመገኘት መጋበዝን የሰሙ ጸረ ኢትዮጵያ ቡድኖች በሜልና በፌስቡክ ከአቋማቸው እንዲያፈገፍጉ ተጽኖ ለማድረግ የሞከሩ መሆናቸውን ካብራሩ በኋላ የኢትዮጵያን ህዝብ አንድነትና ፍቅር አብሮ መኖር ስናስብ ወያኔ ሆነ ብሎ በአማራ ህዝብ ላይ የሚያደርሰውን ግፍ ሳንከላከል ኢትዮጵያ ልንታደጋት አንችልም ብለዋል። ኢትዮጵያን ለማፍረስ በተደረገው ምጃም በተቃጣ ጥቃት ሁሉ አማራው ሰለባ ሆኗል ብለዋል። የዘር ማጥፋት ወንጀል የሚዳኘው የተባበሩት መንግስታት ድርጅት ተቋም በእንግሊዝኛ መጠሪያው ኢንተርናሽናል ክሪሚናል ኮርት ICC የኬንያን ፕሬዝዳንት የተከፈተባቸውን ክስ ቀርበው ክሳቸውን እንዲያዳምጡ ከሰሞኑ ትዛዝ አስተላልፏል። የኬንያ ፕሬዝዳንት የተከሰሱበትን ወንጀል በአፍሪካ ህብረት በኩል ክሳቸው እንዲነሳላቸው ለተባበሩት መንግስታት የጸጥታ ምክር ቤት ያቀረበው ማመልከቻ ውድቅ ከሆነ ወዲህ ለመጀመሪያ ጊዜ ICC የተጠበቀ ትዛዝ ሰጥቷል። በኬንያ 2007 ዓ.ም ምርጫ ወቅት ከ1200 ሰዎች በላይ ህይወት መጥፋትና 600 ሺህ ህዝብ መፈናቀል በአንድነት ተጠያቂ የዛን ጊዜ የተቃዋሚውን እንቅስቃሴ የመሩት የነበሩ ናቸው በሚል ፕሬዝዳንት ኬንያታ በግንባር ቀደም ካቀረቡባቸው ተበዳዮች የሚቀርብላቸውን ክስ ማዳመጥ ይኖርባቸዋል የሚለው አቋሙ ፍርድ ቤቱ ጸንቷል። ለወንጀሉ ምስክርነት ለመስጠት የተዘጋጁ ኬንያኖች ወደ ኔዘርላንድ ሄግ መጓዛቸውንም ፍርድ ቤቱ አረጋግጧል። የኬንያ ባለስልጣናት ግን በበኩላቸው ኬንያ በከፍተኛ ጸጥታ ችግር ላይ ነችና ክሳችሁን ውድቅ አድርጉልን የሚል ማጸን እያደረጉ ነው። የኬንያ ባለስልጣናት አድርሶ የተባለውን በደል ICC እንዲተወው ከሚወተውቱበት አንደኛውና ዋነኛ መከላከያ ነጥብ ኬንያ ከሽብርተኞች ጋር ትንንቅ ላይ ስለሆነች የአካባቢውን ጸጥታ ወደ በለጠው ውጥረት ይወስደዋል በሚል ምክንያት እያሰሙ ነው። በመጨረሻም በሁለቱ ሱዳኖች መካከል ያለውን የድንበር ክልል የሚጠብቀው የሰላም አስጠባቂ ሰራዊት የአገልግሎት ጊዜያቸው እንዲራዘም መደረጉ ከሰሞኑ መወሰኑ ተገልጿል። ከደቡብ ሱዳን ነጻነት ጋር በተያያዘ ተነስተው የነበረው የሁለቱ ሱዳኖች ፍጥጫ ለማርገብ ሲባል ተልኮ የነበረው ሰራዊት እስከ መጪው ዓመት ግንቦት ወር መጨረሻ ድረስ እንዲቆይ የተባበሩት መንግስታት መወሰኑን በሁለቱ አገሮች መካከል ያለው ይገባኛል አቋም የአካባቢውን ጸጥታ ያደፈርሰዋል የሚል ስጋት ስላለ መሆኑን የተባበሩት መንግስታት ባለስልጣኖች ገልጸዋል። ከደቡብ ሱዳን ይቅርታ ዜና እንደገና ደግመዋለሁ። በሁለት ሱዳኖች መካከለ ያለው የድንበር ክልል የሚጠብቁ የሰላም አስተባባቂ ሰራዊት አገልግሎት ግዛቸው እንዲራዘም መደረጉ ከሰሞኑ መወሰኑ ተገልጿል። ከደቡብ ሱዳን ጻነ ጋር በተያያዘ ተነስተ የነበረው ሁለት ሱዳኖች ፍጥጫስ ለማርገብ ሲባል ተልኮ የነበረው ሰራዊት እስከመጪው አመት ግንቦት ወር መጨረሻ ድረስ እንዲቆይ የተባበሩ መንግስታት መወሰኑን በሁለት አገሮች መካከለ ያለው በይገባኛል አቋም ያካባየውን ጸጥታ ያደፈርሰዋል የሚስጋ ስላለው መሆኑን የተባበሩ መንግስታት በስልጣናት ገልጸዋል። ከደቡብ ሱዳን ነጻ አገር የመሆን ጋር ታይዞ አብይ የሚባለውን አክልል ወደ ደቡብ ሱዳን እንዲጠቃለል የተደረገው ድርድር ባለመሳካቱ የተባበሩ መንግስታት አስተዳደር ስር እንዲሆን መደረጉ ይታወሳል። ሁለቱ ቡድኖች የሁለቱ ሱዳኖች የሚጣሉበት አካባቢ በርሻ ሰብል ምርትና በማዕድን ሀብት የዳበረች በመሆኗ ለሁለቱም አገሮች የደም ስር እንደሆነ ይነገራል። በአካባቢው የሚኖሩትም ነገዶችም ደቡብ ሱዳንን እንደሚመርጡ ተደጋግሞ ቢገለጽም የተባበሩ መንግስታት በስሩ ለማስተዳደር የያዘውን አቋም መለወጡን አለመፈለጉን ከሰሞኑ ይፋ አድርጓል። በለበኩል ደግሞ ያኔ ለአካባቢው ጥበቃ ሰራዊቱን ባለበት እንዲቆይ ለማድረግ ያለውን ፈቃደኝነት ቀድሞ ማሰማቱ የተባበሩ መንግስታት ጉዳዩ ላይ አፋጣኝ ውሳኔ ለመስጠቱን ያውታ የተመቻቸለት ሲሆን የውያኔ መሪዎችም በጸጥታ አስከባሪ ስም በላኳቸው ወታደሮች የሚከፈለውን ዶላር እንደዋንኛ ያገብ የሚጫርገው ስለያዙት ሙስናቸውን ባለበት እንዲቀጥል በመረጋገጡ ሰሞኑን ፈንጠዝያ ላይ ሰምተዋል። የሳምንቷና ወነዘኖች በዚህ ተቃለላሉ። የዛሬው ሬዲዮ ርዕስ በኢትዮጵያን ላይ የተመሰረተ የትግል አንድነቱን ይሆናል ይላል ተከታተሉ። በኢትዮጵያን ላይ የተመሰረተ የትግል አንድነቱን ይሆናል። በእያንዳንዱ አገዛዝ ላይ ብርቱ ተቃውሞ ያለው ወገኖች አገዛዙ በህልውናችን ላይ ያደረሰ ያለውን በደል ለመቃወም ብሎም ባሽናፊነት ለመወጣት ባንድ ላይ ሆነን መታገል አለብን የሚለውን ጥሪ በተደጋጋሚ ተነግሮናል። ለብራይ ክብራችን መቆርቆርና ለሀገር ህልውና ታማኝ መሆን ካንድ ድጅት በላይ እንደሆነም የሚገልጹ ትምታኖች ተሰጥተዋል። ኢትዮጵያን መንፈስ ያንደ ህዝብ ያንደ ሀገር አይ የማንነት የስነልቦና ተጠቂ ከሆኑት የጸረ ኢትዮጵያ ቡድኖች ጋር የሚያደርገው ስፍልሚያ በድላዳግነት ለማጠናቀቅ የሚቻለው የኢትዮጵያውያን ሀቀኛ ህብረቱን መሆን ሲችል ነው የሚለው ጥሪ ተሰጋብቷል። ከሁለት አመቶች በኋላ ኢትዮጵያን የጎዳትን ህዝባኑ ለከፍተኛ ጥቃት ያደረገውን ድክመት አብሮ ለመስራት በፕሮግራም በስል ተደራይቱ ትግሉን መግፋት የሚቻልበትን ጉዞ አስበናል ወይ ጀምረናል ወይ አከናውናናሉ የት አድርሰናል የሚሉ ጥያቄ በግብታዊም ሆነ በዘላቂና ቋሚነት ባላቸው ፖድካስት ትግል ሹክቻዎች አንጻር እንድናገናዘባቸው የሚገፋፉን ሁኔታዎች በየጊዜው እየተከሰቱ ማለፋቸው በውስጣችን ቁጭትን እየፈጠረ ለመሆኑ አለ የማይባል ሀቅ ነው። ዲያስፖራ በኢትዮጵያዝ መከራና ስቃይ ዙሪያ ምላሽ ለመስጠት በሚያርጋቸውና መነሳሳቶች አስመልክቶ ብዙ ትችቶች ቀርበውበታል። በተለይም ከቅንጅት መፍረስ በኋላ የኢትዮጵያነት የትግል መንፈስ አዳዲስ ባላንጣዎች ዙሪያውን ከበውታል። ኢትዮጵያን ህብረት ዛሬውኑ ሲባል የአገር ህልውና ጸረ የሆኑ ድርጅቶች አፈቀላጦች ይጠልፉታል። ኢትዮጵያን ለሚደርሱ በደሎች ተቆርቋሪ መሆን ተቃውሞ ያድርግ ሲባል ያንድን እና የሁለት ድርጅቶች መታወቂያ መግለጫ መድረክ እንዲሆን ሽሚያይ ውስጥ ይገባል። ለተበደሉና ለተጎዱ ተርዳታ ይደረግ ሲባል ለዲያስፖራ የወሪ አርበኛ ደሞዝ ክፍያ ይሰብሰብ እየተባለ ትግሉ ፈር እንዲያጣ ሲደረግ ቆይቷል። ዛሬም ቀጥሏል። በላ በኩል ደግሞ የኢትዮጵያን ተመለካከት አነሳሽና አብርታቻች የሆነው መሪራይ ከኢትዮጵያ ብሔራዊ ስሜት በተቀዳሚ ለናት ሀገር ለህዝባ ፍቅር ያለብን ታሪካዊ ኃላፊነትና ግዴታን መተግበር እናሳይ የምንል ወገኖች የኢትዮጵያን ህዝብ ለዓለምነት ፈታይ ባደረጉና የስም ተቋሚ ድርጅቶች የጸረ ኢትዮጵያ እንቅስቃሴዎች ላይ ቁርጠኛ አቋም ስለሌለን ጉዳቱን ዲባባስ በተለይም ፖለቲካዊ መፍትሄ ተብሎ የሚገለጹ አማራጮች ሁሉ ውስብስብ እንዲሆኑ ያደረግናቸው ነው። ዲያስፖራ ያንደ ሀገር ያንደ ህዝብ መታወቂያ የሆነውን ኢትዮጵያዊነትን አውልቆጥሎ የኤትኒክ ናሽናሊዝም ያሳደረበትን ተጽኖ ከሚችለው በላይ ተሸክሞ ስለሚንከራተት የዲሞክራሲ ስርዓት ባህሪያትን የዲሞክራሲ ባህል መገለጫዎችን አፈጻጸምና የፖለቲካ ፓርቲዎች ለዲሞክራሲ ስርዓት ያላቸው አስተዋጽኦ በመሳሰሉት እጅግ አበይ ጉዳዮች ላይ ሀቀኝነትና ግልጽነት በተሞላው የመቻቻልና መግባባት መንፈስ ለመነጋገር ቅንነት ከጎደለ ብዙ አመቶችን አስቆጥሯል። ከግብ ክብር ይልቅ የጎጠኞችና ፍልስፍና ተሸካሚ ሆኗል። ይህንን ታከብዙ አቆሽ ጋር አያይዘንና ስርዳ የያኒ ውልዶች ሆኖ አዲስ ኤትኒክስ ናሽናል ዝምርኮኛ ሆኖ በዲያስፖራ የመሸገው ጸረ ኢትዮጵያ ቡድን በዶላር የትግል ሰርቲፊኬት ግዙ ሲል አልተቃወመም። በሚዲያ የጸረ ኢትዮጵያ ግንባር ተመስርቷልና አብረን እንበር ሲልም ዝም አልነው። የያኒ ባለጸጋ በዶላር ከሽግግር መንግስት መሰረቱ ሲልም ዝም አልናቸው። የዲያስፖራው ሰራዊት አዛዦች ከሻቢያ ጋር ግንባር ፈጥናናል ሲሉም ዝም አልን። ከሰሞኑ ያኔና የሳውዲ ነገስታት የሥራ ፈቃድ የሌላቸውን በሚል ሽፋን በባርነት ከሚሰሩበት ሲባረሩ ለተበዳው ወገኖቻችን እንሰለፍ ስንል ግንቦት ሰባት ሸልሞና ሹሙ ያስቀመጠው አዝማሽ ካልሆነ በስተቀር አይሆንም ሲባል ዝም አል። መዋጮ የጸረ ኢትዮጵያ ሜዳ ማደራጃ የጎሳ ፖለቲካ ማስተዋቂያ የኔ ነው ብላችሁ መስክሩ ሲባልም ዝም አል። በመጨረሻም ወያኔ በዲያስፖራው ቀለብ እየከፈለ ሹመት የነበረው ከሃዲ ወያኔ ዲፕሎማት አባመላ ይምራቹ ስንባልም ዝማል። ይሁሉ ሲራ ባንድ መስፈርት ላይ የሚመዘን ነው። ባንዳዎች የተሸረሸረ ቡድናዊ ህብረት እንዲፈጠር በሚያደርጉት ሩጫ የኢትዮጵያነት ተሳትፎ ባለቤት ያጣ ነው። ኢትዮጵያነት ጎጠኞች ከደረሱበት ብሔራዊ መንኳሰስ ራሱን ቀና ስላደረገ በኢትዮጵያነት ስነ ምግባር ላይ ያረፈው መጽዋዕነትና ሆደ ሰፊነት የከፋፋዎች መለማመጃ ይሆነ በመምጣቱ ኢትዮጵያነት የውያኔን ጥቃት ለመከላከል ቀርቶ ወያኔ ወለድ የሆኑትም ጥቃቅን የጸረ ኢትዮጵያ ውያኔያዊ መልክተኞችንም ማሸነፍ አልቻልንም። ከዛ ዙሪት እንወጣ የሚለው መልሱ ማንኛውም ኢትዮጵያዊ አገራችን የገጠማትን ብርቱ ጉዳዮች ዙሪያ የችግሮችን ምንጮች በመመርመር ተረድቶ አስቦና ተጨንቆ መደረግ ቢኖርባቸው ተግባሮች ዙሪያ እርምጃ ለመውሰድ መነሳሳት ይኖርበታል። በዚህ ትውልድ ላይ የተከሰተው ለብሔራዊ ክብርና ታማኝነት አለመቆርቆርና ከኃላፊነት መሸሽ ተጠያቂዎቹ ወያኔና ውያኔ ፍልስፍና ተማራኪዎች ብቻ ሳይሆኑ እኛም ራሳችን ነን። ትግሉ ከፍተኛ ህሊናና የሞራል ተመክሮዎችን ይጠይቃል። ማንኛችንም ለኢትዮጵያ ሀገራችን ጭንቀትና ስሜት ያለን ታማኝነት ለመግለጽ ከተነሳሳን በአንድነት ከወያኔ ጋር አብረው በዳይ የነበሩ ዳግማዊ ወያኔዎች በአዲስ መልክ የጎሳ ልጅቶችን አቅፈው ኢትዮጵያዊነት በደሙ የከፈለው መስዋዕትነት ገድል ላይ ክደት ለመፈጸም አባሪነት አባሪ በሚያፈላልጉበት ላይ የጸና አቋም መያዝ ስንችል ብቻ ነው። ያመለከታችን ስንኩል መሆንና በተለይም ህሊናችን ለእውነተኛ ዳኝነት ለመቆም በመቸገሩ ምክንያት ለሀገር ህልውና ታማኝነት የሌላቸውን የጎጠኛ ድርጅቶች መተላለፊያ በመሆን የሀገር ክብር እንዲዋረድ ፈቃደኝነታችን ያሳየን ነው። ለብሔራዊ ነጻነታችን ትግል ወሳኝ ሚና ሊኖረው የሚገባ ኢትዮጵያዊ ኩሩ ኃይል እንዳይፈጠር በተካሄደ ዘመቻ ላይ ተባባሪ ሆነናል። ለዚህ አንድ መረጃ እናቀርብ። ቀደም ባሉ ጊዜያቶች ወያኔ ፍልስፍና ተቀብለው የኢትዮጵያን ገድል በማዋረድ ለዲያስፖራው ክደትን የሰበኩ ከተጠናወታቸው በሽተራሳቸው ስላላጸዱ ዛሬም እንደተናንትናው በዲያስፖራው ውስጥ መሽገው ለብሔራዊ ክብርና ታማኝነት በዘላቂነት ሊያገለግል የሚችል አንድነትና ህብረት ግብረ ኃይል እንዳይፈጠር እየለፉ ለመሆናቸው በሰሜን አሜሪካ ባሮፓ ያለው ኢትዮጵያዊ በትዝብት ያያያቸው ነው። እኛ ኢትዮጵያኖች ከ22 ዓመታት በፊት የተነጠቅነውን የህዝብ አንድነት ጸጋንም ሆነ መንፈሱን ፍለጋ ላይ በመሆናችንና እንዳንድ ሀገር እንደ አንድ ህዝብ መቆም በፖለቲካውም ሆነ በባህላዊ ባህሪያችን አልመለካከታችን ዙሪያ በኢትዮጵያነት የመሸማቀቅና ለሀገር ህልውና ለመቆማችን ድፍረታችን ቢቀንስም ከፋፋዎቹ አላማቸውን እስከዛሬ አላሳካላቸውም። ጎሰኞች የኢትዮጵያን ደካማ ጎን በሚገባ ለይተውቀዋል። ኢትዮጵያነት ግን ራሱን ለዘረኞች ፕሮፓጋንዳ ምርኮኛ በማድረጉ በጎሰኞች እየታሸ የኤትኒክስ ናሽናሊስቶችን የስልጣን ጉጉት መረማመጃ ሆኗል። ለኢትዮጵያነት ስሜትና ጭንቀት ለሀገር ህልውና ታማኝነት ያለን ወገኖች ቅን ሀገር ስሜትና ፍቅር ካልን የኢትዮጵያነት ራዕይ በግልጽም ሆነ በስውር ከበው ሰብአዊነት ባጣፋሪያቸው የሚያደርሱብን ተጽዕኖ መታገል ይኖርብናል። ኢትዮጵያነት ዛሬም እንደትናንትናው የአጭበርባሪዎች የማወናበጃ ፕሮፓጋንዳ አስተናጋጅ እንዳይሆን በቂ ዝግጅት ያድርግ ብለናል። የሀገራችን ኢትዮጵያ ወደፊት እጣና ፋንታ በኢትዮጵያነት ትግል መንፈስ ካልተመራ ድረስ አሁን የሰፈነ አገዛዝም ሆነ አገዛዙን ተመስለው ስልጣን ለመንጠቅ ያሰፈሰፉት የሰው ልጅ የዲሞክራሲና የሰብአዊ መብት የሚዳፈሩ የራስን ጠባብ ብሔርተኝነት የበቀል ስሜት ማራመጃ በማድረግ አለመቻቻል ጥላቻና ቂም በቀል ሀገር አፍራሽ ወደሆነ ቀውጢና አስቸጋሪ ሁኔታ ላይ የምንደርስበት ወቅት ሩቅ አይሆንም። ኢትዮጵያዊነት ሀገር ኩራት መንፈስና ሀገር ፍቅር ለዑላዊነት ለብሔራዊ ነጻነት ትግል ጥሪኛንም ይመለከተናል የሚሉ ወገኖች ከባድ አደራ በራሳችን ላይ ተጭሏል። ኢትዮጵያን ላይ የተጣለውን ኃላፊነት አንድና ብቻኛ አማራጭ ለለው አንዲት ኢትዮጵያን አንድ ሀገር አንድ ህዝብ በሚለው መርሆስ በመሰለፍ ወያኔ በዳስፈራው ሲበተናቸው ንጉሳሳ ሰምርኮኞች ላይ የማይወላወል አቁም በማያዝ በፕሮፓጋንዳ አሸናፊ መሆን ስንችል ነው። ኢትዮጵያነትን ገድል በማዋረድ የከደባህ ለብሔራዊ ክብር ታማኝ ለመሆንና ለመቆርቁን ተላምደን ወጠኞች የሚቀባበሉ ኢትዮጵያን ሆና እንድትኖር በሚደረገው ዘመቻ ላይ ተቃውሞችን በራይና በብሔራዊ ስሜት ተቀዳሚም ለእናት ሀገርና ለህዝብ አፍቅር ለሰንደቅ ዓላማ ክብር ለሀገር ድንበርና ለሉላዊነት ያለብን ታሪካዊ ኃላፊነት ንግዴታ ለሀገር ለወገን አብሮ መቆም በተግባር ማሳየት ይጠበቅብናል። የኢትዮጵያ ተሐድሶ መንፈስ ለመላበስና ብሩህ ተስፋ በትግሉ ላይ እንዲፈነጥቅ ለማድረግ መንፈሳችን በኢትዮጵያን ላይ ብቻ ማነጽ አለብን። ትግላችን ከኢትዮጵያን መግለጫ ጋር ከተሳሰረ ለድል ዋስትና ነው። ከዘረኝነትና ከትምክህተኝነት ነጻ መሆን ለታሪኳ ባለቤት ለሆነው ህዝብ ታማኝነት ማረጋገጫ ነው። በብሔራዊ ክብር መግለጫ ዙሪያ ብዙ መፍታለስ ቢደርስም በአሁኑ ጊዜ ኢትዮጵያዊ የተፈላለገ መደረጃጀት ባንድነቱ ላይ የሚዘምቱበትን ቁርጠኛ አቋም ይዞ መታገሉ የነገው ኢትዮጵያ አመጽ ፍንደታውን በማድረግ ኢትዮጵያዊነት አሸናፊነት የሚዘልቅበት ሁኔታ ምቹ ያደርጋል። በመሆኑም የኢትዮጵያዊነት አመለካከት አነሳሽና አበረታታች ሆኖ መሪ ራዕይ ከኢትዮጵያ ብሔራዊ ስሜት በተቀዳሚ ለእናት ሀገር ለህዝቧ ፍቅር ያለብንና ኃላፊነትና ግዴታ ተገንዝበን የጀመርነውን ትግል እስከመጨረሻው ለማድረስ ኢትዮጵያዊነት ሬዲዮ የንጹሃን ህሊና ንቅናቄ ልሳን በመሆን እንደሚያገለግል ቃል እየገባን የኢትዮጵያን መንፈስ አንድነት የተነጸ ድርጅት የመፍጠሩ ትግላችን ይቀጥላል። ሞት ለውያኔና ለገብረ አበሮቹ፣ ድል ለኢትዮጵያ ህዝብ።
Get እብሪተኛን ጥራት ባንድነት ተፋልመው በክብር ያቆዩሽ እንዳማረባቸው ደንዘው ሲፈቁት ዛሬ ልጆቻቸው ለመንደር በቋንቋ በጎሳ በጎቱ አደራጀን ብለው ሲወርዱ ሲወጡ ላንድ አበሻ ህዝብ እልፍስም ሲሰጡ ጆሮአቸው ቢሰማ አይናቸው ቢገለጥ ከቶ ምን ይሆን ታሪክ በልጅ ሲሸጥ እናስ ተሰዋ አንገቷ ሲቆረጥ ዋ ምን ይሆን እና ይደፈሬ ለቅጽበት ይሳ ቀና አበሉ ዛሬ
ሁኔታ ከችግሩም ከምንም አንፃር ምን እንደሚመስል እስቲ ከርሶ እይታ አንፃር ለታዳሚዎች አንዳንድ ቢሉን አመሰግናለሁ። ማይክ እርሶ ነው።
አዎ ጥያቄውን አጥምቻለሁ። የኢትዮጵያን ጉዳይ ለእናንተ ለወንድሞች መግለጽ ለቀባሪው ማርዳት ነው። ምክንያቱም እናንተ ኢትዮጵያውያን የጥቃቱ ሰለባዎች ናችሁና በአገራችሁ ላይ ምን እየደረሰ እንዳለ ከኔ እና ከእናንተ መሃል ያለ ልዩነት የለም። ብቻ ኢትዮጵያን ለማፍረስ የተሰነዘሩ ብዙ ብዙ ጥቃቶች እና ዘመቻዎች ተካሂደዋል ለዚህ ለ21 አመት ማለት ነው። ቢያንስ በዚህ በሶሻል ኢንጂነሪንግ የሚሉት ኔጌቲቭ ሶሻል ኢንጂነሪንግ በጣም አስከፊ በሆነ የጥቃት ዘመቻዎች ተሰንዝረውባታል ማለት ነው። እነዚህ የጥቃት ዘመቻዎቹ ንድፎች ምን እንደሆኑ ሁላችን በእውነቱ በጥንቃቄ መመልከት፣ ማጥናት፣ ማወቅ የችግሩ ውስብስብነትና አገራችን እንድትሸከመ የተጫነባት አስቸጋሪ በጣም አስቸጋሪ የሆኑ ሸክሞች እንዲሁም ተዋናዮቹን የጥቃቱ ዘመቻ መሪዎች እነማን እንደሆኑ በጥልቀት መመርመር ተገቢ ነው። ስለዚህ በኢትዮጵያ ላይ የተሰነዘሩ ጥቃቶች በዓለም አቀፍ ደረጃ የተሰነዘሩ ጥቃቶች መሆናቸው ሁላችንም መገንዘብ ይኖርብናል። አንድ ለምሳሌ ቅድም የተከስኩት ምንድነው የጥቃት ዘመቻዎችና ድድፎቹ ምን እንደሆኑ ሁላችንም በጥንቃቄ መመልከት አለብን ብዬ ነበርና የኢትዮጵያ ጥቃት በአለም አቀፍ ደረጃ ተነጣጣሪ የሆነ በኢትዮጵያ ያነጣጠረ ጥቃት አለ እና ጥቃቱን በአለም አቀፍ ደረጃ እንዴት እንደተከነባበረና ምን አይነት ጥቃት እንደደረሰ ባጭሩ ልገልጽላችሁ እወዳለሁ። አንድ ዩሪ የተባለ አብዛኛዎቻችሁ ምናልባትም የምትከታተሉ ፖለቲካን የምትከታተሉ ሰዎች ካላችሁ በአብዛኛዎቻችሁ እርግጠኛ ነኝ የቀድሞው የሶቪየት ህብረት የኬጂቢ ኢንተሊጀንስ እና ሴኩሪቲ ኤጀንሲ የስለላ ማዋቅሩ ከፍተኛ መኮንን የነበረ ከዛ በኋላ በጋዜጠኝነትና በስለላው ስራ አሰልጣኝ የነበረ ሰው ነው ዩሪ እና እሱ የሶቪየት ህብረትን ስለላ ድርጅት ከቶ ወደ አሜሪካ እጁ ከሰጠ በኋላ ሩሲያውያኖች የአሜሪካን ህብረተሰብ ለማናጋት የወሰዷቸው ዘዴዎች በዝርዝር ገልጾ ነበር እና ይህ ለህዝብ ይፋ ያደረገው አራት ወጥመዶች ምን እንደሆኑና በኢትዮጵያ ደረጃ እነዚህ ነገሮች አሁን በምን አይነት መልኩ እየሰሩ እንደሆነ ለእናንተ ለመግለጽ ወዳለሁ። የወጥመዶቹ ደረጃ አራት ከዛም አልፎ ሊሆን ይችላል ወደ አምስትም ይሸጋገራል። ግን ዋና ዋናው የሳይኮሎጂካል ሳብቨርዥን የሚባል የህሊና ጥቃት ተጠቅሞ ነው እንግዲህ የተረጋጋውን ህብረተሰብ ማፍረስ የሚቻለው ማለት ነው። በዚህ ውስጥ ሁለት ክፍሎች አሉ። ይሄ ዳይቨርጅን እንግዲህ አቅጣጫን የህብረተሰቡን አቅጣጫ አግዞ ማደናቀፍ ቫልዩን ማሳሳት ማለት ነው። እና ሌላው ዲሞራላይዜሽን ነው። ከዛ ከዲሞራላይዜሽኑ ደረጃ ወደ ማናጋት አገርን ወደ ማናጋት የሚሄድ ጥቃት አለ ማለት ነው። ከዛ በኋላ ቀውስ ነው ክራይሲስ የሚሉት። ዲስታብላይዜሽኑ ወደ ክራይሲስ ይተላለፋል። ከዛ የመጨረሻው ኖርማላይዜሽን የሚል ግን አደገኛ የሆነ የመጨረሻ ደረጃ ይደርሳል ማለት ነው። እንዴ ለዚህ ቀውስ እንግዲህ ተዋናያን የሆኑት መሪዎች ፖለቲከኞች ማስወገድ ማለት ነው። ይሄ የመጨረሻ ኖርማላይዜሽን ግን እነዚህ ወጥመዶች አገሪቷ ላይ ተግባራዊ ለመሆን በጣም በጣም ስሎ ፕሮሰስ ነው የሚወስደው። በዝግታ በቀስ በቀስ አገሪቱን የማናጋት ሂደት ማለት ነው የሚጠናቀቀው ሂደት። እና የጥቃቱ መርህ አላማ how to brainwash a nation ነው የሚለው። እንግዲህ የተረጋጋን ህብረተሰብ እንደ ኢትዮጵያ መሳሰሉ የተረጋጋ ህብረተሰብ የሚወለዱት አዳዲስ ትውልዶችም ይሁኑ አሁን በመኖር ላይ ያለው ህብረተሰብ ያስተሳሰብ ሁሉና መቀየር ማለት ነው። የአንድ ሀገር ህዝብ አስተሳሰብ ጭንቅላት የመጥለፍ ሂደት ነው ማለት ነው ባጭሩ። እና አሁን ባለው አዲስ ትውልድ ወይንም በእኛና በወላጆቻችን መካከል ያሉት የነበሩ የማስተዋል የማሰብ የሀገር አትርጓጓም እኛ ጋር ሲደርስ ወይንም አሁን ባለው ወጣት ትውልድ ሲደርስ የተጠለፈ ህሊና አለ። የሁላችን ማስተዋል የሚገባ ነው ማለት ነው። ሳብቨርዥነሪ ታክቲኩ በኢትዮጵያ ህዝብ አንድነት በተግባር ውሏል። እንግዲህ ይህ የጥቃት ዘመቻ በጠመንጃ አፈሙዝ ወይም በጥይት አይደለም የተደረገው። ጥቃት የአንድ ሀገር ሉዓላዊነትን ባህልን የተረጋጋ ሃይማኖትን አሁን ከመናየው የተለየ ትርጉም አለው። በጠመንጃ ሳይሆን በዳቨጅናር በሳይኮሎጂ በህብረተሰብን ያስተሳሰብንና በመቀየር የሚደረግ የማጥቃት ዘመቻ ነው። በኢትዮጵያ ላይ እየደረሰ ያለው ይሄን ነው። እና ሞራሉ ኤቲክሱን ማናጋትና ማፍረስ ማለት ነው። ሌላ የኢትዮጵያ ሁኔታ ይህ ሂደት ለማስፈጸም ሁለት ተዋናያን ያስፈልጋሉ። የውጭና እንዲሁም የውስጥ ኃይሎች በታላቁ ሴራ ላይ መሳተፍ አለባቸው በዚህ በማፍረስ ሂደት ላይ ማለት ነው። በኢትዮጵያ ደረጃ የውጭ ኃይሎች ሁላችንም እንደምናውቀው ከኤርትራ ጦርነት ጀምሮ እስካሁን ድረስ ያሉት ሁኔታዎች በውጭ ሀገር ተዋናዮች በውስጥ ሀገር ተካፋዮች ላይ የተደረጉ ተላላቅ ሴራዎች ሁላችንም እናስታውሰው ነው። እና ይህ ሂደት ለማስፈጸም ሁለቱንም ኃይሎች ያስፈልጋሉ ማለት ነው። ባጭሩ የአገሩ ፖለቲካል ሲስተም ወይም ስርዓቱ አስተሳሰቡ መቀየር ማለት ነው። ምክንያቱም ህብረተሰቡን ካልቀየር አገር ማፍረስ አይቻልም። እና በኢትዮጵያ የተደረገው የኢትዮጵያን የማፍረስ ዘመቻ የጀመረው ንጉሱ ከተወገዱ በኋላ ስርዓት ለመለወጥ የህሊና አስተሳሰብ ጠለፋ ለማድረግ ሁላችንም የምናውቀው ማርክሲዝም ተግባራዊ ሆኗል። እንግዲህ ምንድነው በሰበቡ ዲስታብላይዜሽን ለማናጋት ቀይ ሽብር ተካሂዷል። እንግዲህ ይሄ ቀይ ሽብር ህጋዊ ሆኖ እልቂት ተፈጽሟል ማለት ነው። እንግዲህ የአገሪቱ ምሁራን አለቁ። እንግዲህ በዚህ ደረጃ ላይ በዲስታብላይዜሽኑ ቀይ ሽብር በሚካሄድበት ሁኔታ ላይ የህብረተሰቡን አስተሳሰብ መለወጥና የተማሩ ሰዎችን ማስወገድ ማለት ነው። ምክንያቱም የተማሩ ሰዎች የተማረው ኃይል ከሀገሪቱ በስደትም በግድያም ከተወገዱ ለሀገሪቱ በጣም ከፍተኛ የሆነ ጉዳት ያደርሳል። ይሄ ሁላችንም የምናውቀው ነው ማለት ነው። ከዛ በኋላ እንግዲህ የተከተለው የጥቃት ሴራ ኤትኒክ ፌደራሊዝም ነው። ኤትኒክ ፌደራሊዝም ሁላችንም የምናውቀው እስከ መገንጠል ድረስ የሚል በዓለም የመጀመሪያ ሀገር ተግባራዊ የሆነበት በህግ የጸደቀ በጣም አስከፊ የሆነ ፋሽስታዊ ጸረ ኢትዮጵያ ፖለቲካ እና የአስተሳሰብ ህሊና ተቀርጾ በኢትዮጵያ ምድር ውስጥ በዓለም የሌለ ኤትኒክ ፌደራሊዝም ህጋዊ ሆነዋል ማለት ነው። እና ይሄ ኤትኒክ ፌደራሊዝም በኢትዮጵያ ውስጥ ምን አይነት ጉዳት እንዳደረሰ ለእናንተ በእውነቱ መግለጽ ተገቢም አይመስለኝም። ምክንያቱም ሁላችንም የምናውቀው ችግር ነው። በሁለተኛ ደረጃ መጣ እንግዲህ ዲስታብላይዝድ የማና ጋዘመቻ ነው። በወያኔ አስፈጻሚነት በአሜሪካኖችና እንዲሁም ሁላችንም እንደምናውቀው በአውሮፓውያን አምባሳደሮች ኤንጂኦዎች ይዛሰሉ እየተደገፈ እንግዲህ በዲሞክራሲ ሽፋን ነው ማለት ነው። ህዝቡ የየራሱ ባንዲራ በማውለብለብ በጥላትነት በባዕድነት እየተያየ ኢትዮጵያን ማዕከላዊ የጋራ ጠላት አድርገው እንዲመለከቷት ማድረግ ነው። እንግዲህ እዚህ ላይ መርሳት የለባችሁ ሁላችሁም በዚህ በፌደራል በኤትኒክ ፌደራሊዝም የሚደራጁ ህብረተሰቦች ኮመን ኤነሚ መፍጠር አለባችሁ። እንግዲህ የተሰጣቸው ኮመን ኤነሚ ኢትዮጵያን በማዕከላዊነት በጥላትነት የጋራ ጠላት አድርገው መመልከት ነው። እና ኢትዮጵያን የጋራ ጠላት አድርገው መመልከት ብቻ ሳይሆን የክርስቲያን የነፍጠኛ የጭቆና የጥጥ ቆራጭ ሀገር ኋላ ቀር ሀገር በሚል ጥቃቶች ሁሉ ተግባራዊ እንዲሆኑ ዲስታብላይዜሽኑ ስሎ ፕሮሰስ እንዲወስድ ተደርጓል። ሌላው ወሰኞቹ በኢትዮጵያ ላይ በህግ የተፈቀደ የጥላቻ ፕሮፓጋንዳ ቅስቀሳ ለማካሄድ ተፈቅዶላቸዋል። ሁላችንም ይሄ የምናውቀው ይመስለኛል። ሞራል አብሮነት እና የተረጋጋ ሃይማኖት ቦታ እንዳይኖረው መሪዎች በፈጣሪ እንዲስቁ የዲስታብላይዜሽን ሂደት ተካሂዷል። ይሄ ምሳሌ ካስፈልጋችሁ የወያኔ ፓርላማን በፈጣሪ ላይ የተሳለቁበትን ሁኔታ ስታስታውሱ ይህ የዲስታብላይዜሽን የዲሞራላይዜሽን ዘመቻ ነው። ምክንያቱም ህብረተሰቡ በፈጣሪ ካመነ ኤቲክሱ መግደል መስደብ ያወግዛል። ግን ፈጣሪ ወይም ሃይማኖት የተጋጋ ሃይማኖት ከሌለው ግድያ፣ ስርቆት፣ ክህደት እነዚህ ሁሉ ተቀባይነት ይኖራቸዋል። ስለዚህ የወያኔ ፓርላማ ጥቃት የፈጠረው ምንድነው? በአገሪቱ ሞራል ላይ በአገሪቱ ሁኔታ በአገሪቱ ሃይማኖት እንትን መሰረት ላይ የተረጋጋ ሃይማኖት እንዳይኖር በፈጣሪ ላይ መሳለቅ የወሰደው ዲሞራላይዜሽን ዘመቻ ነው ማለት ነው። ይሄ ሁላችንም ባለፈው ጊዜ በኢትዮ ቴሌቪዥን ያየነው መሰለኝ እና በህብረተሰብ ላይ በህብረተሰብ ላይ ያሳሰብ ጥቃት በመፈጸም ያሳሰብ የሃይማኖት ለውጥ እንዲያደርግ የወያኔ ሳብቨርሲቭ የዘመቻው አንዱ ክፍል ነው ማለት ነው። እና ይህ ዲሞራላይዜሽን የማከናወን ህዝቡ ከሃይማኖት ነጥሎ አረመኔ ማድረግ ነው። እንግዲህ አረመኔ ማድረግ ምንድነው? ፈሪሃ እግዚአብሔር የሚለው የህብረተሰቡ ዲሲፕሊን እንዲሰበር ማድረግ ነው። ምክንያቱም ይሰማቸዋል። አንድ ጊዜ ቆይ ስክሪኑን ኦኬ እና ምንድነው የህብረተሰቡን የአስተሳሰብ ሃይማኖት ወደ አረመኔነት መለወጥ ዲሲፕሊን እንዲሰበር ማድረግ የተደረገ ጥቃት ነው። ምክንያቱም አስቀድሜ ነግሬያቸዋለሁ፣ ዲሲፕሊን የሌለው ህብረተሰብ እርስ በርሱ ይጋደላል፣ እርስ በርሱ ክብረት ያጣል ማለት ነው። እና የሳብቨርዥነሪ ታክቲኩ በዝግታ ነው የሚሄደው። ወደ 20 ከዛ በኋላ ወደ 30 አመታት የአስተሳሰብ አጠባ ይደረጋል ማለት ነው። ኢትዮጵያ ውስጥ አሁን እያየን ያለነው ጥቃት በሃይማኖት በጎሳ ኢትዮጵያን በጨቋኝና በባዕድነት የመመልከት አስተሳሰብ በማስፋፋቱ ከመሬቱ ስር ያለው እኛ የቆምንበት መሬት ማለት ነው በዙ ኢትዮጵያ ነው ማለት እንድንንቀሳቀስ ማድረግ ነው እንድናጋ ያደርጋል። የ21 አመት ከዛም በላይ ሊሆን ይችላል ጥቃት ደርሶብናል። በአገራችን በህልውናችን ላይ ኢትዮጵያን በማናገቱ ላይ ተዋናዮችም የኢትዮጵያ ህብረተሰቦች አሉ፣ የሃይማኖት የፖለቲካ ሰራተኞች አሉ፣ የወጣት የሴት ወዘተ ማህበራት አክተሮች አሉ። እነዚህ ተዋናዮች ሁሉም የየራሳቸው አፍራሽ ሚና ተጫውተዋል ማለት ነው። ቀደም ብዬ ለመጥቀስ እንደመኮርኩት የውጭ ኃይሎች የአይዲዮሎጂ አስተሳሰብ በኢትዮጵያ ላይ በመርጨት ለምሳሌ እንደነገርኳችሁ ማርክሲዝም ሌኒኒዝም የሚለው አስተሳሰብ፣ ሌላው ከአረቦች ደግሞ በአላህ ስም ወሃቢ ሰላፊ ወዘተ በክርስቲያንስም በጴንጤ በአይሁድ ወዘተ እየተመረ የማያውቀው መርዘኛ አቅባት እየተቀባ አገርን በማፍረስ ዘመቻ የበኩሉን ድርሻ እየወጣ በሂደቱ ላይ ተካፋይ ይሆናል ማለት ነው። ለምሳሌ አማራና ትግሬ አማራና ኦሮሞ የማቃቃሩን የማፋጀቱን ዘመቻ ከተከናወነ በኋላ አሁን ደግሞ በቅርቡ ወያኔ ተሰምቶ ታይቶ የማያውቀው የቅማንትን ህዝብ በአማራ ህብረተሰብ ላይ እንዲነሳ በጎንደር በባህር ዳር ወያኔዎች በሚቆያጠሩት ካናዳ ውስጥ መሰረት ያደረጉ የዚህ ማነሱሙ ትግራይ ነት የተባለው ድረገጽ ሶስት ጊዜ ተከታታይ ጥላቻ የሚያራግቡ ጽሑፎች ተለጥፈዋል። እንግዲህ የቅማንት ህዝብ በአማራ ላይ እንዴት መነሳት እንዳለበት አማራ ቅማንቱን ምን አይነት ጥቃት እንዳደረሰበት የሚገልጽ የጥላቻ ጽሑፍ ሲዘረዘር ሁላችንም ያነበብነው ይመስለኛል። ይህ የኢትዮጵያን አንድነት በማደፍረስ ሂደት የተቀየሰ የዲስታብላይዜሽኑ መርሃ ግብር ነው ማለት ነው። እንግዲህ በእስላሞቹ አካባቢ የምታዩት ኢትዮጵያን የማፍረስ የተሰነዘረ ጥቃት ዘመቻ አለ። እንግዲህ ጃዋር መሐመድን ሆነ ሌሎቹ አቡ ሃይደር ወይንም አቡበከርም ሆኑ አሁን በእስር ቤት የሚገኘው አህመድን ጀበል የሚባለው የእስላሞቹ አፈቀላጤ ስፖክስፐርሰን ነው። እንግዲህ የህዝብ ግንኙነት ተጠሪ ነው መሰለኝ። ዝላችሁ እንደሆነ ኢትዮጵያን ሙስሊሞች ከ6 15 እስከ አይ ቲንክ 700 ነው 1700 የጭቆና እና የትግል ታሪክ የሚል መጽሐፍ የጻፈ ልጅ ነው። እነዚህ የመሳሰሉ ሳብቨርጅን የጥቃት ተዋናዮች ናቸው። ለምሳሌ እነዚህ ሰዎች አሁን የምጠቅስላችሁ ሰዎች በ15ኛው ክፍለ ዘመን በክርስቲያን ንብረት በክርስቲያን ህብረተሰብ በግራኝ አህመድ የአካልና የህሊና ጥቃት ሳይኮሎጂካል ኤንድ ፊዚካል ሳብቨርጅን የሚባለው ህጋዊና ለእስላማዊ ነጻነት ለኢትዮጵያ የሰላም ማመንጫ ነው፣ ብሶት የወለደው የአመጽ ታጋይ ነው እያሉ ነው፣ ይሄ የነጻነት መሪ ነው እያሉ አህመድ ግራኝን ጂሃዲስቱን አህመድ ግራኝን ማሞካሸት በመጽሐፍ መልክ ዘርግተውታል። እነዚህ የሳብቨርጅኑ ዋና ተዋናዮች ናቸው እና ሳብቨርጅን ኤጀንቶች ናቸው። ዛሬም ብሶት የወለደው በሚል መፈክር ሌላ ግራኝ አህመድ ለመፍጠር የተቻላቸውን ያህል የጂሃድ መሪዎችን በነጻነት አጋይነት ሲያሞካሹ የምትሰሙት የዚሁ የሳብቨርጅኑ ዋናው ኤጀንት ነው። ወያኔ ሳብቨርጅን ቀዳሚ ተዋናይ መሆኑን ሁላችንም የምናውቀው ነው እና ቀዳሚ ተዋናይ መሆኑን መርሲነሪ ወይም ቅጥረኛ የምንልበት ዋና ምክንያትም ለዚህ ነው። ግን የተቀሩት የሱን ኮቴ የሚከተሉት ናቸው። እንግዲህ ከታሰሩት የእስላምና መሪዎች አንዳንዶቹ በሳብቨርጅን የጥቃቱ ጨዋታ ተዋናይ ክፍሎች ናቸው የምላችሁም ለዚህ ነው። እነዚህ አክተሮች የየራሳቸው መጥረቢያ ይዘው አገሪቷን የተሸከመው ግንድ በመገዝገዝ በመቁረጥ የራሳቸውና የሌላው የዋህ ተዋይ በሙሉ ቀውስ አስገብተው አገር አልባ እንዲሆን ነው የሚጥሩት ማለት ነው። በብዛት በስደት የምንኖርበት ምክንያትም ይሄ ነው። ምክንያቱም አገር በመገዝገዝ ላይ በመቁረጥ ላይ የራሳቸውንና የሌላውን የዋህ ተዋናይ ኑሮ ህይወት ቀውስ ውስጥ ካስገቡ ህብረተሰቡ ይሰደዳል፣ ይሞታል፣ ይታሰራል። አሁን የምታዩት ዲስታብላይዜሽን ነው ማለት ነው። በዚህ ምክንያት አሁን ኢትዮጵያ ውስጥ ያሉት ውጭ ያሉት የፖለቲካ ተዋናዮች በቀጥታም ይሁን በተዘዋዋሪ የግዝገዛው የሳብቨርጅኑ ዘመቻው ተሳታፊዎች ናቸው። እርስ በርስ ያለመደማመጥ ምክንያታችን ይሄ ዋናው ወቅታዊና ግራ የተጋባንበት ዋና ምክንያት ይሄ ነው። ምክንያቱም እነዚህ አክተሮች ሁላችንም በየአቅጣጫቸው ለመጎተት ይሞክራሉ እና ግማሾቻችን ወደዛ ጎን ተጎትተናል፣ ግማሾቻችን ወደዛ ጎን ተጎትተናል። የምንጎተትበት ዋናው መንገድ እና አቅጣጫ አናውቀውም። ማዕከላዊ ጠላት ተብሎ የተፈረጀው ኢትዮጵያ ነው። ማዕከላዊ ጠላት ተብሎ የተፈረጀው አማራ ነው። ማዕከላዊ ጠላት ተብሎ የተፈረጀው ክርስቲያናዊ ህብረተሰብ ነው። ስለዚህ በእንደዚህ አይነት ሳብቨርዥን እየተከናወነ ያለው የስሎ ፕሮሰስ ጥቃት ሁላችን መገንዘብ ይኖርብናል። ኢትዮጵያ ከማስቀደም ዲሞክራሲ የትኩረታቸው መሪ አጀንዳ በማድረግ ኢትዮጵያን በዲሞክራሲ የማፍረስ ዘመቻ ተቀብለው ሁለተኛ የወያኔ ሥራ እየደገሙ ያሉት ለዚህ የሚጫወቱ ተቃዋሚዎችም አሉ።
አድማጮቻችን ይቅርታም እስካሁን ያዳመጣችሁት የትግታቸው ረዳ ኢትዮጵያን ሰማይ ድረገጽ አዝደጋ ኢትዮጵያ መገጠማቱ ስብስብ ችግሮች አስመልክቶ ከሰጣችሁ ተምታኖች ቁጭቶቹን ነው።
በላግዘለ ማስተምጥ መከራ ለሙሉ መልእክቱን በተጨማሪ ለሰጡ ማብራሪያ ያመሰግን ሰፋ ያለውን ሙሉን የጥያቄና መስተንግዶ www.ethiopiansamai.blogspost.sc በሚባል ዳሻ ማዳመጥ እንደምትችል እንገልጻለን። በዚሁ እንግዲህ ለመሰናበት መከራለን የዛሬውን ፕሮግራም የመራነው ቴዎድሮስ በቀና ተኮላ ደናውን ያን የሰራበትን በተለመደው የፕሮግራም መዝጊያ ሙዚቃ መስተናበታችኋለን። ደናውኑ ድል ለኢትዮጵያ ህዝብ።
I'm not a boy.